ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በኡሙሩ አምስት አርሶ አደሮች በታጣቂዎች መገደላቸውን የአካባቢው ነዋሪዎች ገለጡ። የዕለቱ አቢይ ርዕስ ዝርዝሩን ይዟል። የዋግ ህምራ ዞን 18 ቀበሌዎች ከታጣቂዎች ቁጥጥር ነጻ ባለመሆናቸው ለመልሶ መቋቋሙ ጫና እንደፈጠረበት አስታወቀ። የግሉ የጤና ዘርፍ በክፍያ መወደድ ከህብረተሰብ ተደራሽነት እየራቀ እንደሆነ ኢሰመኮ ገለጸ። የእነኝህም ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባሉ። ሐሙስ ሰኔ 8 2015 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ዜናዎቹን የሚያሰማን እንግዱ ወልዴ፣ የቅንብሩ ደግሞ ኤልያስ አስማረ፣ የስርጭት መሐንዲሳችን ኮርኔሊየስ ቴር ነው። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ዘልቃለን ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን። በቅድሚያ ግን የሰዓቱን የዓለም ዜና።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዲህ ወልዴ ነኝ። የምዕራብ ዳርፉር አገረ ገዢ መገደላቸውን ተመድ ማውገዙ፣ የፌስቡክ እናት ኩባንያ የሆነው ሜታ በኬንያ ክስ ተመሠረተበት፣ የተሻሻለ የኮቪድ ክትባት ሊዘጋጅ እንደሚችል ተጠቆሙ፣ የሚለው ዋና ዋናዎች ናቸው። ወደ ዝርዝሩ እናልፋለን። የምዕራብ ዳርፉር አገረ ገዢ ካማስ አብደላ አብባከር በትናንትናው ዕለት መገደላቸው እጅግ እንዳስደነገጠውና እንደሚያወግዝ በሱዳን የተባበሩት መንግስታት ድርጅት የሽግግር ድጋፍ ሰጪ ልዑክ ባወጣው መግለጫ አስታውቋል። ለግድያው የአረብ ሚሊሻዎችና የፈጥኖ ደራሽ ኃይሉ ተጠያቂ እንደሆኑ አስተማማኝ የአይን ምስክሮች ቃል ሰጥተዋል ሲል የልዑኩ መግለጫ አስታውቋል። የፈጥኖ ደራሽ ኃይሉ ክሱን አስተባብሏል። ድርጊቱን የፈጸሙት በአስቸኳይ ለፍርድ እንዲቀርቡ፣ ሁከቱም የበለጠ እንዳይስፋፋ፣ እንዲሁም የሱዳን ሕዝብ በጥላቻ ንግግርና በጎሳ ልዩነት ተጠልፎ ግጭት ውስጥ እንዳይወድቅ ብልህነት የተሞላው መፍትሄ እንዲሻ ልዑኩ ጥሪ አቅርቧል። በቀጠናው በአደራዳሪነት ትልቅ ሚና የነበራቸውና የጁባን ስምምነት ከፈረሙት አንዱ የነበሩት አገረ ገዢው መገደል በእጅጉ የሚያሳዝን ነው ሲል ልዑኩ በመግለጫው አመልክቷል። ይህ በእንዲህ እንዳለ በሱዳን እየተካሄደ ያለው ግጭት ከሁለት ሚሊዮን በላይ ሰዎች ማፈናቀሉን የተባበሩት መንግስታት ድርጅት ትናንት ረቡዕ አስታውቋል። በዳርፉር እየተባባሰ የመጣው ጥቃት በስብዕና ላይ የተፈጸመ ወንጀል ተብሎ ሊገለጽ እንደሚችል አንድ የመንግስታቱ ድርጅት ባለሥልጣን አስታውቀዋል። ዝርዝሩን ደረጀ ደስታ ይዞታል።
በዋና ከተማይቱ ካርቱምና አካባቢዋ በተቀሰቀሰ ውጊያ ሱዳን ከፍተኛ ቀውስ ውስጥ ገብታለች። ከባዱ ውጊያ ሲካሄድባቸው በሰነበቱት በዋና ከተማዋ ክፍሎችና በዳርፉር ትናንትም ውጊያው ቀጥሏል። እስካለፈው ሰኞ ድረስ በጦርነቱ ቢያንስ 959 ሰዎች ሲሞቱ 4750 የሚደርሱ ሌሎች ሰዎች መቁሰላቸውን በሰላማዊ ሰዎች ላይ የደረሰውን ጉዳት የሚከታተለው የሱዳን ዶክተሮች ማህበር አስታውቋል። በምዕራብ ዳርፉር ዋና ከተማ ጄኒና እየተካሄደ ባለው ግጭት የሟቾች ቁጥር ከዚህም በላይ ሊሆን እንደሚችል የዶክተሮቹ ማህበር አመልክቷል። በአሰቃቂው ግጭት ሳቢያ ከ1.6 ሚሊዮን በላይ ሰዎች መኖሪያቸውን በመልቀቅ ደህንነታቸው ወደሚጠበቅበት ሌሎች የሱዳን አካባቢዎች መሰደዳቸውን ዓለም አቀፉ የፍልሰት ድርጅት አይኦኤም አመልክቷል። ሌሎች ወደ 530 ሺህ የሚደርሱ ሱዳናውያን ደግሞ ወደ ግብጽ፣ ደቡብ ሱዳን፣ ቻድ፣ ኢትዮጵያ፣ ማዕከላዊ አፍሪካ ሪፐብሊክና ሊቢያ መሰደዳቸውን የፍልሰተኞቹ ድርጅት ጨምሮ አስታውቋል። በ18ቱም የሱዳን ክፍለ ግዛቶች ነዋሪዎች ሲፈናቀሉ ከጠቅላላው የተፈናቃዮች ቁጥር 65 ከመቶ ያህሉን ካርቱም ይዛለች። ምዕራብ ዳርፉር 17 ከመቶ ተፈናቃዮችን በማስመዝገብ እንደምትለጥቅ ዓለም አቀፉ የፍልሰት ድርጅት አስታውቋል። የምዕራብ ዳርፉር ግዛት አስተዳዳሪ ካሚስ አብደላ አብካር የፈጥኖ ደራሹ ጦርና አጋር ሚሊሻዎች በጄኒና ዙሪያ ማህበረሰቦችን ያጠቃሉ ሲል ከሰዋል። የተባበሩት መንግስታት የዘር ማጥፋት መከላከል ልዩ አማካሪ አሊስ ዋይሪሙ ደሪቱ ከትላንት በስቲያ ማክሰኞ ባወጡት መግለጫ የሚሰቀጥጥ ጥቃት ያሉትን የጄኒና ጥቃት አውግዘዋል። እንዲህ ያለው ውጊያ እንደገና ወደ አስገድዶ መድፈር ግድያና የዘር ማጽዳት ዘመቻ ተለውጦ ወደ አስከፊ ወንጀል ሊያድግ እንደሚችል አማካሪዋ አስጠንቅቀዋል።
በአውሮፓ የመረጃ ጥበቃ ህጉን በመተላለፉ ከፍተኛ ቅጣት የተጣለበት የፌስቡክ እናት ኩባንያ ሜታ በኬንያ ደግሞ በማህበራዊ ሚዲያው ላይ የሚወጡ የጥላቻና ሁከት ቀስቃሽ ይዘቶችን ይቆጣጠሩ የነበሩ የቀድሞ ሰራተኞቹ ክስ መስርተውበታል። ካለፈው ዓመት ግንቦት ወዲህ በሜታና ካሊፎርኒያን መሰረት ባደረገው ሳማ የተባለ ኩባንያ ላይ 3 ክሶች ተመስርተዋል። ሳማ በፌስቡክ ላይ የሚወጡ የጥላቻና ሁከት ቀስቃሽ ይዘቶችን እንዲቆጣጠር ተቀጥሮ የነበረ ኩባንያ ነው። ሳማና ፌስቡክ፣ ዋትስአፕ እንዲሁም ኢንስታግራምን በባለቤትነት የያዘው ሜታ በክሱ ጭብጥ ላይ አስተያየት እንዲሰጡ በኤኤፍፒ ቢጠየቁም መልስ ሳይሰጡ ቀርተዋል። በሳማ ላይ የተመሰረቱት 2 ክሶች በቀድሞ ሰራተኞች ሲሆን ዳንኤል ሙታንግ የተባለው አንደኛው ከሳሽ ኢሰብአዊ የሥራ ሁኔታ፣ የተጭበረበረ የአቀጣጠር ዘዴ፣ በቂ ያልሆነና በሰዓቱ የማይፈጸም ክፍያ እንዲሁም ለአእምሮ ጤና ድጋፍ አለመኖር ከሷል። የሰራተኛ ህብረት ለመመስረት በመሞከሩ ከስራው እንደተባረረ ዳንኤል ገልጿል። ባለፈው መጋቢት 184 የሚሆኑ ሰራተኞች ሳማ ኩባንያ የናይሮቢ ቢሮውን ሲዘጋ ካለ አግባብ እንደተባረሩ በመጥቀስ ክስ መስርተዋል። ባለፈው ታህሳስ በፌስቡክ በተሰራጨ የጥላቻ መልእክት ምክንያት በኢትዮጵያ የሰው ህይወት ጠፍቷል በሚል ሜታ ኩባንያ ተጎጂዎችን ለመርዳት የ1.6 ቢሊዮን ዶላር ፈንድ እንዲያቋቁም ታዞ እንደነበር ይታወሳል። የቫቲካኑ ሊቀ ጳጳስ ፍራንሲስና በካይሮ የሱኒ አስተምህሮት ታላቅ ተቋም ታላቅ ኢማም የሆኑት ሼክ አህመድ አልጣይብ ትናንት ረቡዕ ለተካሄደው የጸጥታው ምክር ቤት ስብሰባ በላኩት መልእክት በዓለም ላይ ለግጭት መቀስቀስ ምክንያት ነው ያሉትን ጥላቻ አውግዘው የወንድማማችነት አስፈላጊነት ላይ ትኩረት በመስጠት መልእክታቸውን አስተላልፈዋል። ከተደረገላቸው ቀዶ ጥገና በማገገም ላይ ያሉት ሊቀ ጳጳስ ፍራንሲስ በላኩት የጽሑፍ መልእክት ሦስተኛው የዓለም ጦርነት ቀስ በቀስ እየተካሄደ መሆኑን ጠቁሞ የኒውክሌር ጦር መሳሪያዎች ጥቅም ላይ መዋልና ጉዳት የማድረስ ዕድልም አላቸው ብለዋል። በመሆኑም ጦርነት ይብቃ ለማለት ጊዜው ደርሷል ብለዋል። 1000 ዓመት ያስቆጠረው በካይሮ የሚገኘው የሱኒ አስተምህሮት ማዕከል ታላቅ ኢማም የሆኑት ሼክ አህመድ አልጣይብ በቪዲዮ ለጸጥታው ምክር ቤት በጉባኤ ባስተላለፉት መልእክት ለዓለም ሰላም የሰው ልጆች ወንድማማችነት ቁልፍ ነው ብለዋል። ይህም ከሊቀ ጳጳሱ ጋር አንድ ላይ በመሆን በእንደ አውሮፓውያን አቆጣጠር 2019 ካስተላለፉት መልእክት ጋር ተመሳሳይ ነው ተብሏል። የምክር ቤቱ የወሩ ፕሬዝደንት የሆነችው የተባበሩት አረብ ኤምሬትስ ሰላምን ለማምጣት የሰው ልጆች ወንድማማችነት ያለው ሚና የወሩ ዋና መልእክት እንዲሆን መርጣለች። ምክር ቤቱ የሊቀ ጳጳሱን እና የኢማሙን መልእክት እንዲሁም የአባላትን ንግግር ካደመጠ በኋላ የጥላቻ ንግግር፣ ዘረኝነት፣ የመጤዎች ጥላቻ፣ ትዕግስት ማጣት፣ የጾታ ልዩነትና ጽንፈኝነት ለግጭት መፈንዳት መባባስና መደጋገም አስተዋጽኦ አድርገዋል የሚል የአቋም መግለጫ አውጥቷል። የአቋም መግለጫው ሙሉ በሙሉ ድምፅ ቢጸድቅም አንዳንዶቹ የምክር ቤቱ አባል አገራት በመግለጫው ባወገዟቸው ተግባራት እንደሚከሰሱ የአሶሴትድ ፕሬስ ዘገባ አመልክቷል። የናይጄሪያው ፕሬዝደንት ቦላ ቲኑቡ የአገሪቱን የጸረ ሙስና ኮሚሽን ኃላፊ ከሥራ አግደዋል። ውሳኔው ሥልጣንን ካላግባብ ተጠቅመዋል በሚል በኮሚሽኑ ላይ በመደረግ ላይ ያለው ምርመራ አካል ነው ተብሏል። የኢኮኖሚ እና የገንዘብ ወንጀሎች ጉዳይ ኮሚሽን ኃላፊው አብዱራሺድ ባዋ ከታገዱ በኋላ የአገሪቱ የጸጥታ አገልግሎት ቢሮ እንዳነጋገራቸውም ታውቋል። የፕሬዝደንትነት ሥልጣኑን ከጨበጡ 2 ሳምንት የሆናቸው ቦላ ቲኑቡ እስካሁን 2 ባለሥልጣናትን ከሥራ አግደዋል። ቦላ ቲኑቡ የኢኮኖሚ ማሻሻያ አደርጋለሁ የሚል ቃል በመግባት የፕሬዝዳንታዊ ውድድሩን አሸንፈው ሥልጣኑን ተቆጣጥረዋል። መንግሥት ባወጣው መግለጫ እንዳመለከተው ኃላፊው ከሥራቸው የታገዱት ኮሚሽኑ ሥልጣኑን ካላግባብ እየተጠቀመ ነው የሚል ከበድ ያለ ክስ እየቀረበበት በመሆኑ ነው ተብሏል። ባለፈው ሳምንት ቦላ ቲኑቡ የናይጄሪያውን ማዕከላዊ ባንክ ገዢ ጋድዊን ኤሚፊላን ካገዱ በኋላ የጸጥታው ክፍሉ በቁጥጥር ሥር አውሏቸዋል። በመጨረሻም የኮቪድ-19 ክትባት ለአዲሱ የኦሚክሮን ቫይረስ አይነት በሚሆን መልኩ ለውጥ ተደርጎ በመጪው የፈረንጆች መህር ሊቀርብ ይችላል ተብሏል። አሁን በመሰጠት ላይ ያለው ክትባት መጀመሪያ ለታየው የኮሮና ቫይረስ አይነት የተሰራ ቢሆንም በሂደት ተውሳኩ ባህሪውን ሲቀያየር ክትባቱም ሲቀያየር ከርሟል። ቀጣዩ አዲስ ክትባት አዲሱን ኦሚክሮን ብቻ ኢላማ ያደረገ ማድረግ ይኖርባቸው እንደው የአሜሪካው የምግብና መድኃኒት አስተዳደር ሳይንቲስቶች በመምከር ላይ ናቸው። የወረርሽኙ ስርጭት እየቀነሰ ቢሆንም በመጪው ቀዝቃዛ ወቅት ሊባባስ ይችላል የሚል ስጋት እንዳላቸው የአስተዳደሩ የክትባት ኃላፊ ዶክተር ፒተር ማርስ ተናግረዋል። የምግብና መድኃኒት አስተዳደሩ አሜሪካውያን በየዓመቱ አዲስ አይነት የጉንፋን ክትባት እንደሚቀርብላቸው ሁሉ በመጪው መህር ለተሻሻለ አዲስ የኮሮና ክትባት አይነት እንዲዘጋጁ መልእክቱን አስተላልፏል። አድማጮቻችን፣ ለዜና የተዘመደበው ጊዜ በዚሁ ተጠቃሏል። ለቀሪው ፕሮግራሞች ወደ አሉላ መልሳቸዋለሁ።
አመሰግናለሁ እንግዱ ለሰዓቱ የዓለም ዜናዎች። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ሰኔ 8 2015 ዓ.ም የዕለቱ አስተናጋጃችሁ አሉላ ከበደ፣ የምስልና ድምፅ አቀናባሪያችን ሲሳይ አሸናፊ፣ ዋና አዘጋጇ ጽዮን ግርማ፣ የዌብና ማኅበራዊ አሰናጃችን ደግሞ አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪያችን ጆጌል ነው። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን ወደ መጽሔቱና የዕለቱ አብይ ርዕሶች። የዕለቱ አብይ ርዕስ ቀደም ብዬ በመግቢያ ያስተዋወቅኩት ነው፣ እየተሰናዳ ነው፣ እንደደረሰ እናቀርባለን። ወደ መጽሔቱ ቀዳሚ ርዕስ ስንሻገር በዋግ ህምራ ብሔረሰብ አስተዳደር ዞን በአበርገሌና በጻግብጅ ወረዳዎች የሚገኙ 18 ቀበሌዎች እስካሁን ከታጣቂዎች ነጻ አለመውጣታቸው በመልሶ ማቋቋም እንቅስቃሴው ላይ አሉታዊ ተጽዕኖ እንደፈጠረበት ነው የገለጸው። የዞኑ መንግስት የኮሚኒኬሽን መምሪያ እንደሚለው በርካታ ሰዎች ተፈናቅለው ከነበሩበት ከሰቆጣና በዙሪያው ከሚገኙ መጠለያ ጣቢያዎች ወደ ወረዳው እንዲመለሱ ቢደረግም ራሱን የአገው ዲሞክራሲያዊ ንቅናቄ እያለ የሚጠራው ታጣቂ ቡድን አባላት በተለያዩ ቀበሌዎች ውስጥ እየተንቀሳቀሱ በመሆናቸው ወደ ወረዳው የመጣው ተፈናቃይ ወደ ቀየው ለመመለስ ተቸግረዋል ነው ያሉት። የአገው ህዝብ ዲሞክራሲያዊ ንቅናቄ የውጭ ግንኙነት ኃላፊ ታጣቂዎቹ ከአካባቢዎቻቸው ወደ ሌላ ቦታ ሊሄዱ እንደማይችሉ ጠቁሞ የታጣቂዎቹ መኖር ግን የመንግስቱን እንቅስቃሴ አያስተጓጉልም ነው ያሉት። መስፍን አራጌ ነው የተከታተለው።
የዋግ ምራ ብሔረሰብ አስተዳደር ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ ከፍ ያለው ደባሱ ከአበርገሌ ወረዳ 14 ቀበሌዎች እንዲሁም ከጻ ግብጂ ወረዳ 4 ቀበሌዎች ገና ከታጣቂዎች እንቅስቃሴና ተጽዕኖ ነጻ እንዳልሆኑ ገልጸዋል።
እንደሚታወቀው በሀገር አቀፍ ደረጃ መንግስትና በህወሓት ወይም ቲፒኤልኤፍ ጋር በተደረገው ስምምነት መሰረት ሌሎች አካባቢዎች ነጻ እንደወጡና መንግስት ገብቶ ማህበራዊ፣ ኢኮኖሚያዊና ሌሎች ስራዎችን እየከወነ እንደሆነ ይታወቃል። እንደ ዋግ ምራ ብሔረሰብ አስተዳደር ደግሞ ይሄ አልሆነም። የተወሰኑ አበርገሌ አካባቢ ወደ 14 አካባቢ ቀበሌዎች ነጻ ያልወጡ አሉ። ጻግብጂ ላይ በተመሳሳይ ጥቂት ቀበሌዎች ናቸው ነጻ ያወጡት።
ግን ይህ አካባቢዎች በማን ቁጥጥር ስር ነው ያሉት? አሁን
እንግዲህ እዚ አካባቢ ብዙ ግልጽ የሆነ ነገር የለም። አዴን የሚባል ተቋም አለ፣ እዚህ አካባቢ ያሉ ነጻ አውጪ ግንባር የሚባል እሱ አለ። በሱ ታኮም ሌላ ያላወረደ ይኖራል ብለን ነው የምንገምተው። እኛ ገብተን አላየንም። በእርግጥ ድርድሮች አሉ፣ በወረዳ ደረጃም በዞን ደረጃም። የክልል መንግስት በእርግጥ ሞክሯል የራሱን። በፌዴራል ደረጃ ደግሞ በምን ፕላትፎርም ነው መኬድ ያለበት የሚል ነገር ራሱ ፕላን አድርጎ በምን መንገድ መውጣት እንዳለበት ማሰብ ይገባል። ቢኮዝ እነዚህ እንደ ሽፍታ የምትለው አይደለም። ተደራጅቶ የአንድን ማህበረሰብ ነጻ አወጣለሁ ብሎ የተቋቋመ ነገር ስለሆነ በአካባቢው ዝም ብለህ ቀለል አድርገህ እኛ እንፈታዋለን የምንለው ነገር አይደለም።
የቀበሌዎቹ ነጻ ለመውጣትም በአካባቢዎቹ ኢኮኖሚያዊና ማህበራዊ ተግባራትን ለማከናወን አዳጋች ማድረጉን አመልክተዋል።
የጤናው ዘርፍ፣ የትምህርቱ ዘርፍ እንዲሁም ሌሎች ኢኮኖሚያዊ ዘርፎች ሁሉም እዛ አካባቢ ገብቶ ለመስራት አመች የለውም።
ላለፉት 3 ዓመታት በጸጥታ ችግር ምክንያት ከ የእርሻ ተግባሩ የተስተጓጎለው አርሶ አደር በአሁኑ ሰዓት ወደ ምርት ስራው መመለስ ቢኖርበትም ቀበሌዎቹ ከታጣቂዎቹ ነጻ ባለመውጣታቸው አሁንም ችግር ላይ ነው ብለዋል።
እንግዲህ አሁን የእርሻ ሰዓት ነው። እንደሚታወቀው 3 አመት ያላረሰ ማህበረሰብ ነው። በተለይ ደግሞ አብርገሌና ጻግልጂ ረዘም ያለ አመታትን ሳያርስ የኖረ ነው። ዛሬም በተመሳሳይ እንዳሻው የሚያርስበት ግብዓቶችን ለማሟላት ምርጥ ዘር፣ ማዳበሪያ ወዘተ የሚባሉ ነገሮችን ማድረግ አልቻለም።
ታጣቂዎቹ በተወሰኑ ቀበሌዎች ውስጥ እንዳሉ የሚነገርለት ራሱን ያገው ህዝብ ዴሞክራሲያዊ ንቅናቄ ብሎ የሚጠራው ድርጅት የውጭ ግንኙነት ኃላፊ ባየ በሬ ከአማራ ብሔራዊ ክልላዊ መንግስት ከመከላከያ ሰራዊትና ከወረዳ አመራሮች ጋር ውይይት ከተደረገ በኋላ ኃይሎቻቸው የአበርገሌንና የጻግብጂ ወረዳ ከተሞችንና የተወሰኑ ቀበሌዎችን ለቀው መውጣታቸውን አረጋግጠዋል። ታጣቂዎቻቸውም ከአካባቢያቸው ወደ ሌላ ቦታ ሊሄዱ እንደማይችሉ ጠቁመው የኃይሎቻቸው በተጠቀሱት ስፍራዎች መኖር ግን የመንግስትን እንቅስቃሴ እንደማያስተጓጉል አስረድተዋል።
አጠቃላይ ቀበሌዎችን አልለቀቃችሁም፣ ለስራ ተግዳሮት የሆናችሁ ነው የሚል ነገር ነው ያለው። እኛ ከአካባቢያችን የምንለቅበት ሁኔታ የለም። ከአካባቢያችን ለቀን የትም ስለማንሄድ ማለት ነው። እኛ በመኖራችን ግን መንግስት ስራውን እንዳይሰራ ግን የሚያስተጓጉል ነገር የለም። ምክንያቱም አባሎቻችን በማዕከል የተጠረነፉ ናቸው። የተሻለ ነገር ይፈጠር የሚባል ከሆነ ከአማራ ክልል ጋር እያደረግን የነበርነው ግንኙነት የተቋረጠበት ሁኔታ ስለሆነ ያለው እሱን ቀጥለን ነገሮችን መነጋገር እንችላለን ማለት ነው።
18 ቀበሌዎች ገና ነጻ ባለመውጣታቸው በርካታ ሰዎች አሁንም በአበርገሌና በጻግብጂ ወረዳዎች ዋና ከተማዎች በሚገኙ ትምህርት ቤቶችና መንግስታዊ ተቋማት ቅጽር ግቢ ውስጥ ተጠልለው እንደሚገኙ አቶ ከፍ ያለው አያይዘው ገልጸዋል። የዞኑ መንግስት ኮሚኒኬሽንም ሆነ የዞኑ አደጋ መከላከልና የምግብ ዋስትና ተጠሪ ጽህፈት ቤት በትምህርት ቤቶች ውስጥ የተጠለሉ ሰዎችን ቁጥር በውል ባይገልጹም በኒሯቅና ጻታ ከተሞች የሚኖሩ ምንጮች በሺዎች ይገመታሉ ይላሉ። የአገው ህዝብ ዴሞክራሲያዊ ንቅናቄ የውጭ ግንኙነት ኃላፊ ግን ወደ ቀበሌያቸው ያልተመለሱ የሉም ሲሉ ይከራከራሉ።
እኛ ባለን መረጃ የብልጽግና አባል የሆነ የመንግስት ሰራተኛ የሆነ የብልጽግና አባል የሆነ አካል ራሱ ወደ እኛ ባለንበት ቀበሌ ላይ የገባ መሆኑን ነው የምናውቀው። እኛ ስላለን ወደ ቤቱ መመለስ ያልቻለ ተፈናቅለው ያሉ አካላት ስለመኖራቸው እርግጠኛ አይደለሁም።
በሌላ በኩል ነጻ በወጡት ቀበሌዎች ላይ የሚከናወነው የመልሶ ማቋቋም ስራ በሚጠበቀው ልክ እንዳልሆነ አቶ ባዬ ይናገራሉ።
መሰረተ ልማት እንዲገባ፣ ማህበራዊ አገልግሎት ህዝቡ እንዲያገኝ፣ እርዳታ እንዲያገኝ መንግስት ያለምንም ችግር ኃላፊነቱን እንዲወጣ አካባቢዎችን ተቆጣጥሮ አካባቢዎችን ማስተዳደር እንዲችል ለቀናል ማለት ነው። ነገር ግን በስምምነታችን መሰረት ቢያንስ የለቀቅናቸው ቀበሌዎች እንኳ መሰረተ ልማትና ማህበራዊ አገልግሎት እየተሰጠ አይደለም። ስለዚህ ስምምነታችን እየተከበረም አይደለም።
የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊም የመልሶ ማቋቋም ስራው በሚጠበቀው ልክ እንዳልሆነ የተጠቀሰውን አረጋግጠዋል።
አይደለምና ነጻ የወጡትም ላይ እንደገና መልሶ ማቋቋም ተግባራቶች ብዙ አይደሉም። አሁን ያበርገሌ ነው ያለሁት። እንደ ትምህርት ተቋማትንም ጤና ተቋማት በዞኑ በሚደረገው እንቅስቃሴ ነው እንጂ ተለቅ ባለ ነገር ወደ ነበረው ለመመለስ የሚያስችል ነገር የለም። ይባስ ብሎ ደግሞ ነጻ ያልወጡት ደግሞ ጭራሹንም ትምህርት ተቋማት፣ ጤና ተቋማት፣ እንዲሁም የግብርና ተቋማት፣ የውሃ ተቋማት፣ የመስኖ ስራዎች በሙሉ የቆሙበት ነገር ነው ያለው። ይህንን ለማድረግ አስቻይ ሁኔታ የለም።
መልሶ ማቋቋሙ በመንግስት በኩል ትኩረት እንዲያገኝም አቶ ከፍ ያለው ጠይቀዋል።
በመንግስት በተደረገው ስምምነት የማይቻል ነገር ከሆነም ዓለም አቀፍ ከፖለቲካ ገለልተኛ የሆኑ ግብረሰናይ ድርጅቶች አካባቢው ላይ ሄዶ በሚገባ ያደራጁ እንኳ ባይባል በተወሰነ መልኩ ሰው ሰርቫይቭ የሚያስችል መንገድ መሰራት አለበትና እሱ ነገር ብዙ እየተደረገ አይደለም።
የንቅናቄው የውጭ ግንኙነት ኃላፊ የሰብአዊ እርዳታ ክፍፍልን አስመልክተው በሰጡት አስተያየት እርዳታው የሚሰጠው ለተፈናቃዮች ሳይሆን ለብልጽግና አባላት ነው ሲሉ ይከሳሉ።
እርዳታም ቢሆን የብልጽግና ደጋፊ ለሆኑ አካላት የአገው ዲሞክራሲያዊ ንቅናቄን ሀሳብ የሚያራምዱ ደጋፊዎችን ያገለለ አይነት ነው እየተደረገ ያለው። ስለዚህ እርዳታ ደግሞ የሰው ልጅ ማግኘት ያለበት አንድ ስለተቸገረ ቀጥሎ ሰው ስለሆነ ነው መሆን ያለበት እንጂ የፖለቲካ አመለካከቱ ምክንያት መሰረተ ልማትም ማህበራዊ አገልግሎት መገለል የለበትም። ነገር ግን ይሄ እየሆነ ነው ያለው።
የዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ ምህረት መላኩ ግን በአቶ ባዬ የተሰነዘረውን ውንጀላ አይቀበሉትም። ሰብአዊ ድጋፍ የሚደረገው በሰብአዊነት እንጂ በፖለቲካ ወገንተኝነት አይደለም ይላሉ።
ይህ በፍጹም የተሳሳተ መረጃ ነው። የሰብአዊ ረድኤት አስተባባሪ ጽህፈት ቤቱ ከምንም የፖለቲካ ውግንና ነጻ ሆኖ የዕለት ምግብ የመጣውን ሁሉ ማስተባበርና ወደ ተጠቃሚዎች ማድረስ ነው። አንደኛ ምግቡ የሚመጣው አብዛኛውን ከነን ገቨርንመንታል ኦፊሶች ነው የሚመጣው። ሁለተኛ ከገቨርንመንቱም ቢመጣ በዚህ ደረጃ ሂውማኒቲ ስለሆነ የፖለቲካ መስፈርት የለውም። ለምሳሌ አበርገሊም ቦስ ግን ከዚህ ተፈናቃይ የነበሩ 37807 ወገኖች 100% ተከትለን ሄደን ወረደው በኤፍኤች ኢትዮጵያ አግራቢነት የአንድ ዙር የምግብ እህል ስርጭት ወደ 11300 ምናምን ኩንታል ምታራይተናል። ለዛ ግዜ ወረዳ መዚህ ተፈናቃይ ለነበሩ ወገኖች ወደ 30263 ናቸው። ለነሱ በተመሳሳይ መንገድ አንድ ዙር የምግብ እህል ስርጭት አድርሰናል።
ለመልሶ ማቋቋም እንቅስቃሴው ግን ከመንግስት የሚጠበቀውን ያህል ድጋፍ እየተገኘ እንዳልሆነ ጠቁመዋል።
የኛ ቅሬታ በገቨርመንት በኩልም ተሰሚነት አጣነ መንግስት ሊሰማን ያልኛል ያለ ነው። ከዛው የከረመ ሳይርስ በጦርነት መካከሉ ነው እዛው ወረዳው ላይ ሳይፈናቀል የከረመ ይሄ ሰባዊ ረዴት ጠይቀን ፈጣን መልስ ባለመሰጠቱ እስካሁን ድረስ ወረዳዎቹ ነጻ ወጡ ብለን እንደ መንግስት ተመልሰን ገባን። በኋላ ምንም አይነት የምግብ እህል ድጋፍ አልሰጠነን። በዚህ አጋጣሚ ሰውም ራብ ሊጎዳ ይችላል እና መንግስት ይሄንን አድሬስ እናደርግ እንችልበት ተጨማሪ ሶርስ ይስጠን።
ያገው ህዝብ ዲሞክራሲያዊ ንቅናቄ የዋግምራ አካባቢ ክልል ሆኖ ራሱን በራሱ ማስተዳደር አለ በት የሚል አቋም ያራምዳል። በሌላ በኩል ክልሉ በአማራ ክልል ስር ሆኖ መቀጠል እንዳለበት የሚከራከሩ የህብረተሰብ ክፍሎችም አሉ። መነሻውን የትግራይ ክልል አድርጎ በሰሜን ኢትዮጵያ በተካሄደው ጦርነት ምክንያት ከዋግምራ ዞን አበርገሌና ጻግብጅ ወረዳዎች ተፈናቅለው በሰቆጣ ከተማና በአካባቢው በሚገኙ መጠለያ ጣቢያዎች የተጠለሉ በግለሰብ ቤት የተከራዩና ከዘመዶቻቸው ጋር ይኖሩ የነበሩ 70,000 የሚደርሱ ተፈናቃዮች ወደ ወረዳቸው እንዲመለሱ የተደረጉት የዛሬ ሁለት ወር ገደማ እንደነበር መዘገቡ ይታወሳል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ ዘገባ ደግሞ ወደ አዲስ አበባ ይመልሰናል። በቀጣዩ የሰብአዊ እርዳታ ውጤታማ በሆነ መልኩ የሚደረስበትን መንገድ በጋራ ለመፈለግ ከዩናይትድ ስቴትስ ጋር መግባባት መደረሱን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። በሌላ በኩል በትግራይ ክልል አስቸኳይ ምግብ ፈላጊዎች የተላከ 86,000 ኩንታል ስንዴ እንዲሁም ከፍተኛ መጠን ያለው ዘይትና ጥራጥሬ በተለያዩ አካላት እንደተዘረፈ ይህን ጉዳይ ለማጣራትም በክልሉ የተቋቋመ ኮሚቴ አስታውቋል። የፌዴራል መንግስት በበኩሉ ተፈጽሟል የተባለውን ዘረፋ በማጣራት ላይ መሆኑን ቢገልጽም ዝርዝር መረጃዎች ግን አልሰጠም። የቃል አቀባዩ መግለጫ የተከታተለው የኬኔዲ አባተ ዘገባ ዝርዝሩን ይዟል።
ለኢትዮጵያ የሚላከው የምግብ እርዳታ ለተረጂዎች እየደረሰ አይደለም በሚል የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID እና የዓለም ምግብ ፕሮግራም WFP ችግሩ እልባት እስኪያገኝ ለኢትዮጵያ የሚያደርጉትን የእህል እርዳታ ማቋረጣቸውን ባለፈው ሳምንት አስታውቀዋል። ኢትዮጵያና ዩናይትድ ስቴትስ ሰብአዊ እርዳታን በመስረቅ ላልተገባ ዓላማ አውለዋል በተባሉ አካላት ላይ ምርመራ መጀመራቸውንም USAID እና የኢትዮጵያ ውጭ ጉዳይ ሚኒስቴር በጋራ ባወጡት መግለጫ ይፋ ማድረጋቸው ይታወቃል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ባለፈው ሳምንት በሳውዲ አረቢያ ተገናኝተው ባደረጉት ንግግር ላይም በሰብአዊ እርዳታ ስርቆትና መፍትሄው ዙሪያ መምከራቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ መግለጫ በሰጡበት ወቅት ተናግረዋል። ISIS የተባለውን የሽብር ቡድን በጋራ መዋጋት በሚቻልበት ጉዳይ ላይ በሳውዲ አረቢያ ከተደረገው ዓለም አቀፍ ስብሰባ በተጓዳኝ ተገናኝተው የተነጋገሩት አቶ ደመቀ እና ሚስተር ብሊንከን በቀጣይ ሰብአዊ እርዳታ ውጤታማ የሚሆንበትን መንገድ በጋራ ለማመቻቸት መግባባታቸውንም ቃል አቀባዩ ገልጸዋል።
ክቡር ምክትል ጠቅላይ ሚኒስትሩ ከአሜሪካው የውጭ ጉዳይ ሚኒስትር ጋር በነበራቸው ውይይት የእርዳታ እህልን ላልተገባ ሁኔታ መጠቀም ጋር ተያይዞ ተግባሩን የሚያወግዝ አስፈላጊውን ምርመራ ማድረግ የሚያስችል መግባባት የደረሰበት ነው። በቀጣይ የሚደረጉ የሰብአዊ እርዳታዎች ጥሩ ፈጣን እና ውጤታማ በሆነ መልኩ የሚከናወኑበትንም መንገድ በጋራ ለመሻት መግባባት የደረሱበት መድረክ ነው።
በሌላ በኩል የኢትዮጵያ መንግስት ቃል አቀባይ አቶ ለገሰ ቱሉ ባለፈው ቅዳሜ ሰኔ 3 ቀን ለጋዜጠኞች በሰጡት መግለጫ USAID እና የዓለም ምግብ ፕሮግራም የወሰኑት ውሳኔ በሚሊዮን የሚቆጠሩ ሰዎችን የሚቀጣ ፖለቲካዊ ውሳኔ ነው በማለት ተችተዋል።
የምርመራውና የማጣራት ስራው በሂደት ላይ ያለ ጉዳይ መሆኑን ሊታወቅ ይገባል። ምርመራው ተደረገባቸው የተባሉት አካባቢዎች አጋር አካላቱ በራሳቸው የምግብ ድጋፍ የሚሰጡባቸውና የእርዳታ ስርጭቱም ሆነ ቁጥጥሩ ሙሉ በሙሉ በራሳቸው አደረጃጀት የሚከናወን መሆኑን በመዘንጋት ለመዘርጋት መንግስትን ብቻ ተጠያቂ ለማድረግ የሄዱበት ርቀት ፈጽሞ ተቀባይነት የለውም። ለመንግስት የዝግጅት ጊዜ እንኳን ሳይሰጥ ጅምላ ውሳኔ ላይ በመድረስ ለተረጂዎች ይቀርብ የነበረ የምግብ እርዳታ መቋረጡ ሚሊዮኖችን መቅጣት ፖለቲካዊ እንጂ ሰብአዊ ገጽታ እንደሌለው መንግስት በጽኑ ያምናል።
የውጭ ጉዳይ ሚኒስቴርና የመንግስት ኮሚኒኬሽን የሰጧቸው መግለጫዎች አይቃረኑም ወይ ተብለው በዛሬው መግለጫቸው ላይ የተጠየቁት አምባሳደር መለስ መግለጫዎቹ የሚደጋገፉ ናቸው የሚል ምላሽ ሰጥተዋል።
የውጭ ጉዳይ ሚኒስቴርና የመንግስት ኮሚኒኬሽን ሲያወጧቸው መግለጫዎች ከራሳቸው ባህሪ አንጻር የወጡ ናቸው እንጂ የሚጋጩ ነገሮች አሉ፣ እርስ በርስ የሚደጋገፉ ናቸው። ከእርዳታ እህል ላልተፈለገ ተግባር መዋል ጋር አንደኛ ይሄ ተግባር የሚኮንን ተግባር ነው። ለተጎጂዎች የመጣን ሰብአዊ እርዳታ ለዚህ አይነት ተግባር ማዋል በመንግስት በኩል የሚወገዝ ነው። ስለዚህ ለተጎጂዎች የመጣን እርዳታ ወስደዋል በተባሉ የአሊጌሽን ሰዎች ላይ ተገቢ ምርመራ በመንግስት በኩል ይደረጋል። በአሜሪካና በኢትዮጵያ መካከል የተደረሰው መግባባትም ይሄ ነው።
ሁለቱ የኢትዮጵያ ዋና ዋና የምግብ እርዳታ አቅራቢዎች ያሳለፉት እርዳታ የማቋረጥ ውሳኔ በጦርነትና በድርቅ ምክንያት ለከፍተኛ የምግብ እጥረት የተጋለጡና እርዳታ የሚፈልጉ 20 ሚሊዮን የሚሆኑ ኢትዮጵያውያንን የሚጎዳ ነው። ይህን ጉዳት መቀነስ ይቻል ዘንድ የእርዳታ ህል ዘርፈዋል በተባሉ አካላት ላይ የሚደረገው ምርመራ ምን ደረጃ ላይ እንደደረሰ የተጠየቁት አምባሳደር መለስ በዚህ ጉዳይ ላይ ያሉት ነገር የለም። በሌላ በኩል በትግራይ ክልል ለአስቸኳይ ምግብ ፈላጊዎች የተላከ 86000 ኩንታል ስንዴ በተለያዩ አካላት እንደተዘረፈ ይህን ጉዳይ ለማጣራት በክልሉ የተቋቋመው ኮሚቴ አስታውቋል። የኮሚቴው ሰብሳቢና የክልሉ ጸጥታ ቢሮ ኃላፊ ሌተናል ጄኔራል ፍስሐ ኪዳኑ ለክልሉ መገናኛ ብዙሃን በሰጡት ማብራሪያ በዚህ ምዝበራ የኤርትራ ኃይሎች በፌደራሉ መንግስት ተሹመው የነበሩ አመራሮችና በክልሉ አስተዳደር ስር ያሉ አካላት መሳተፋቸውን ተናግረዋል። ኮሚቴው እስካሁን ባካሄደው ጥናት ከስንዴ በተጨማሪ ከ215000 ሊትር በላይ ዘይትና ከ7000 በላይ ለወጥ የሚያገለግሉ ጥራጥሬዎች መዘረፋቸውንም እንዳረጋገጠ ገልጸዋል። በዚህ ምዝበራ ተጠርጥረዋል ካሏቸው 186 ሰዎች መካከል 7ቱ በቁጥጥር ስር ውለው ጉዳያቸው በህግ እየታየ ነው ሲሉም ተናግረዋል። የማጣራት ሂደቱ መቀጠሉንም ኃላፊው ገልጸዋል። ከፌደራል መንግስት በኩል ግን ምርመራ እየተደረገ ከመሆኑ ውጪ ስለተመዘበረው እህል መጠንም ይሁን ስለመዝባሪዎቹ በዝርዝር የተባለ ነገር የለም። እኛም ከመንግስት ኮሙኒኬሽን አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሌላ ዜና አምባሳደር መለስ ዓለም ዛሬ በሰጡት መግለጫ ያነሱት ሌላው ጉዳይ በሱዳን ዳለው ግጭት እልባት ለማምጣት የምስራቅ አፍሪካ በይነ መንግስታት ኢጋድ ያሳለፈውን ውሳኔ የሚመለከት ነው። ባለፈው ሰኞ በጅቡቲ በተካሄደው 14ኛው የኢጋድ አባል አገራት መደበኛ ጉባኤ ላይ ኢትዮጵያን ጨምሮ 4 አገራት በ10 ቀናት ውስጥ የሁለቱን የሱዳን ተፋላሚ ኃይሎች ተወካዮች በአዲስ አበባ እንዲያደራድሩ ተልእኮ እንደተሰጣቸው ተናግረዋል።
ኢትዮጵያን ጨምሮ 4 አገራት መሪዎች ወይም ኳርቴት አራትዮሽ በሚል በአማርኛ ሊገለጽ ይችላል ለሱዳን ሰላም መፍትሄ እንዲያፈላልጉ ውክልና ሰጥቷል። በ10 ቀናት ውስጥ የሁለቱንም አካላት ተወካዮች ለማግኘት እቅድ አለ። ይሄ ቀጣይ ሰላም ሂደቱ እና ድርድሩ በአዲስ አበባ እንዲካሄድም ውሳኔ ተላልፏል። ይሄ ለኢትዮጵያም ለክቡር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ጥረት የተሰጠ እውቅናና ዋጋ ተደርጎ መወሰድ አለበት።
በኢጋድ በተሰየመው የአራትዮሽ የመፍትሄ ጥረት ውስጥ ከኢትዮጵያ በተጨማሪ ለሱዳን ችግር እልባት የማፈላለግ ሚና የተሰጣቸው ሌሎች ሀገራት ኬንያ፣ ደቡብ ሱዳንና ጅቡቲ መሆናቸውን ኢጋድ ከጉባኤው መጠናቀቅ በኋላ ባወጣው መግለጫ አስታውቋል። እስካሁን ዩናይትድ ስቴትስን ጨምሮ የተለያዩ ሀገራትና ዓለም አቀፍ ተቋማት የሱዳን ተፋላሚ ኃይሎችን በማደራደር መፍትሄ ለማምጣት ያደረጉት ሙከራ እዚህ ግባ የሚባል ውጤት አላመጣም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው አመሰግናለሁ። ክብራትና ክብራት ማጭ ተመልካቾቻችን፣ አሁን ደግሞ ወደ ዓለም አቀፍ ርዕሶች ነው የምንሻገረው። ግሪክ ከባህር የሰጠሙ ስደተኞችን የማዳን ጥረቷን ቀጥላለች። ግሪክ አቅራቢያ ከሚገኝ የባህር ዳርቻ ከመጠን በላይ ሰዎችን በማሳፈሩ ተገልብጦ በሰጠመው ጀልባ ሕይወታቸው ያለፉ ስደተኞች ቁጥር 78 የደረሰ ሲሆን በመቶዎች የሚቆጠሩ ሌሎች ደግሞ አሁንም የደረሱበት አልታወቀም። እስካሁን ወደ 140 የሚደርሱ ስደተኞች በሕይወት የተገኙ ሲሆን ተጨማሪ ሰዎችን ለማግኘትና ለማዳን የሚደረገው ጥረት እንደቀጠለ ነው። በቅርብ ዓመታት ውስጥ ከደረሱት አደጋዎች ሁሉ የከፋ መሆኑ የተገለጸው የሐዘን ክስተት ሊቀለበስ ይችል እንደሆነም ጥያቄዎችን አስነስተዋል። ዘጋቢያችን አንቲ ካራቫሳ ከአቴንስ ያደረሰችንን የዚህን ዘገባ ዝርዝር ስምኝሽ ቆየ እንደሚከተለው ታቀርበዋለች።
የመርከብ መገልበጥ አደጋው በደረሰበት ከግሪክ በስተደቡብ ምስራቅ ከመትገኘው ፓይሎስ ከተማ 80 ኪሎ ሜትር ርቀት ላይ 6 የባህር ዳርቻ ጠባቂ መርከቦች፣ ወታደራዊ ሄሊኮፕተርና የባህር ኃይል መርከብ ተሰማርተው ፍለጋቸውን ቀጥለዋል። በህይወት የተረፉ ሰዎችን የማግኘቱ ተስፋ ግን እየተመናመነ ነው። እስካሁን ድረስ 140 ስደተኞች በህይወት የተገኙ ሲሆን ሁሉም ወንዶችና አብዛኞቹ ከግብጽ፣ ከሶሪያ፣ ከፓኪስታንና ከፍልስጤም የመጡ ናቸው። የአደጋውን አስከፊነት ለማሰብ ግሪክ የሶስት ቀን ብሔራዊ ሐዘን አውጃለች። 30 ሜትር እርዝማኔ ባለው አሳ ማጥመጃ ጀልባ ላይ ተሳፍረው የነበሩት ሰዎች ቁጥር በትክክል ባይታወቅም በህይወት የተረፉት ሰዎች በሰጡት መረጃ መሰረት ምናልባት 750 ሰዎች በመርከቡ ላይ እንደነበሩ ተገምቷል። ሁኔታውን የከፋ የሚያደርገው ደግሞ ከተሳፋሪዎቹ መካከል 100 የሚሆኑት ሴቶችና ህጻናት ከመርከቧ የታችኛው ክፍል ተቆልፎባቸው እንዲቀመጡ ተደርጎ የነበር መሆኑ ሲሆን፣ ህገወጥ አዘዋዋሪዎች ወደ ምዕራቡ ዓለም በሚያደርጓቸው ተመሳሳይ አደገኛ ጉዞዎች ሴቶችና ህጻናትን በመርከቡ የታችኛው ክፍል ቆልፎ ማስቀመጥ የተለመደ ተግባር እንደሆነም ተመልክቷል። ያስከፊው አደጋ መንስኤዎች እየተጣሩ ሲሆን፣ ሐሙስ ዕለት ባለስልጣናት እንዳስታወቁት ከሊቢያ ተነስቶ ወደ ጣሊያን በመጓዝ ላይ የነበረው ጀልባ ብዙም ርቀት ሳይሄድ በሜዲትራኒያን ባህር ላይ ሲንሳፈፍ ቆይቷል። የግሪክ የባህር ጠረፍ ጠባቂ ቃል አቀባይ ኒኮስ አሌክሲዮ ስለ ሁኔታው እንዲህ ያብራራሉ።
ጀልባው ገና ጉዞ እንደጀመረ ሞተሩ ጠፋ። ከመጠን በላይ ሰዎች መርከቡ ላይ ስለተጫኑም የሰዎች እንቅስቃሴ እንዲያዘምና እንዲገለበጥ አድርጎታል።
አሌክሲዮ አክለው የባህር ዳርቻ ጥበቃው ከአደጋው በፊት መርከቧን ለማግኘትና ለመቅረብ ብዙ ሙከራዎችን ማድረጉን ገልጸው፣ ነገር ግን ሁሉም ሙከራ ተቀባይነት አለማግኘቱን አስረድተዋል።
እኛ እነሱ ጋር ከመድረሳችን በፊት ከአንድ የንግድ መርከብ የቀረበላቸውን የምግብ እርዳታ እምቢ ብለዋል። ጣሊያን ለመድረስ የነበራቸው ቁርጠኝነት ግትር አቋም እንዲኖራቸው አድርጓል።
የግሪክ ፕሬዝዳንት ካትሪና ሳኬላሮፑሉ ከአደጋው ተርፈው ካላማታ በተሰኘች የግሪክ ከተማ ወደሚገኝ መጠለያ የተወሰዱትን ስደተኞች የጎበኙ ሲሆን፣ የከተማዋ ከንቲባ ታናሊስ ቫሲሎፖለስ ስደተኞቹን ለመርዳት የተለያዩ አገልግሎቶች እየቀረቡላቸው መሆኑን ገልጸዋል።
Anpas na to ekthrepsi ti boria tu vieos i metatopis afti tu kosmo i opia egine ya protos prenes ores
la hullum inkibkabe iyaderegne nu metelaya metsedeja metatabiyana lelam yemiasfellegachon azegajtenal lelitun zi siyasalfu yemibelutna lenege qurs misana rat yemihon migibim mettwal
ከአራት አመት በፊት ስልጣን ያዙትና እስከ ቅርብ ጊዜ በግሪክ ጠቅላይ ሚኒስትርነት ያገለገሉት ኪሪያኮስ ሚትሶታከስ የሚመራው ቀኝ አክራሪ የግሪክ መንግስት ጥብቅ የፍልሰት መቆጣጠሪያዎችን ተግባራዊ አድርጓል። ሆኖም አሌክሲዮ አደጋውን ማስቀረት ይቻል ነበር የሚለውን ውንጀላ ውድቅ አድርገዋል።
Anpas na to ekthrepsi ti boria tu vieos
በግዳጅ ጣልቃ ገብተን ጀልባዋን ወደ ባህር ዳርቻ ለመጎተት ብንሞክር ኖሮ አደጋው ከዚህም በላይ የከፋ ይሆን ነበር። ግሪክም የአደጋው መንስኤ ተደርጋ ትወቀስ ነበር።
በምትኩ የግሪክ የባህር ዳርቻ ጠባቂዎች ሁኔታውን መከታተል መርጠዋል። አሌክሲዮ እንደሚሉት አደጋው ሲደርስ ጠባቂዎቹ በቅርብ ርቀት ኖረው በፍጥነት እርምጃ ባይወስዱ ኖሮ አደጋው ከዚህም የከፋ በህይወት የተረፉ ሰዎች ቁጥርም እጅጉን ያነሰ ይሆን ነበር። የአውሮፓ ህብረት ባለስልጣናት በተፈጠረው አደጋ ማዘናቸውን ገልጸው ህገወጥ አዘዋዋሪዎችን ለመዋጋት የበለጠ የተቀናጀ ስልት እንዲኖር ጠይቀዋል። የሰብአዊ መብት ተሟጋች ድርጅቶች በበኩላቸው እየተወሰዱ ያሉት እርምጃዎች ፍልሰተኞች ወደ ምዕራብ ዓለም ለመድረስ የበለጠ አደገኛ የሆኑ መንገዶችን እንዲጠቀሙ እያስገደዳቸው ነው ይላሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሪሽ በተፈጠረው አደጋ ማዘናቸውን ገልጸው ባወጡት መግለጫ የተሻለ ህይወት ለማግኘት የሚፈልግ እያንዳንዱ ሰው ክብርና ደህንነት ያስፈልጋል ያሉ ሲሆን፣ ይህ አደጋ የመንግስታት ድርጅቱ አባል ሀገራት ተሰብስበው ለመሰደድ የተገደዱ ሰዎች ስርዓት ባለውና ደህንነታቸው በተጠበቀ መንገድ የሚተላለፉበትን መንገድ መፍጠር እንዳለባቸው የሚያሳየ ነው ብለዋል። የተባበሩት መንግስታት ድርጅት መረጃ እንዳመለከተው በዚህ ዓመት ብቻ ከ70,000 በላይ ስደተኞች ወደ ግሪክ፣ ጣሊያን፣ ስፔን እና ቆጵሮስ የመሳሰሉ በሜዲትራኒያን ዳርቻ የሚገኙ የአውሮፓ ሀገራት ገብተዋል። በተመሳሳይ ዓመትም ወደ አውሮፓ ጉዞ ያደረጉ ወደ 1,000 የሚጠጉ ሰዎች በሜዲትራኒያን ባህር ውስጥ ሰጥመዋል ወይም ይደረሱበት አይታወቅም። በአንቲ ካራሳቫ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምንሽን ለዘገባው አመሰግናለሁ። በተከታዩ ርዕስ ደግሞ ወደ ታንዛኒያ ወስደናል። በዓለም የጤና ድርጅት ዘገባ መሰረት በዓለም ዙሪያ ከሚደርሰው ከጠቅላላው የእናቶች ሞት ውስጥ ለ6% ምክንያቱ በወሊድ ወቅት ሕፃኑ እንደወትሮ መወለድ በማይችልበት ሁኔታ ከሚፈጠር የምጥ መራዘምና ጭንቀት ጋር የተያያዘ ነው። እንዲህ ያለ አስጨናቂ ምጥ የሚያጋጥማቸው እናቶች በእንግሊዘኛው ቪስቲያትሪክ ፊስቱላ የሚባለው የአካል መቀደድ ወይም ሽንቁር ሊፈጠር ይችላል። ፊስቱላ የሚያጋጥማቸው ሴቶች ወይም እናቶች በተለይ በታዳጊ አገሮች ዘላቂ ለሆነ የጤና ጉዳትም ሊጋለጡ ይችላሉ። ኢዱ ኢዋሱ ከዳሬ ሰላም ያስተላለፈውን ዘገባ ቆንጅታየ እንደሚከተለው ታቀርበዋለች።
ሰሜን ምዕራብ ታንዛኒያ ሽንያንጋ ክፍለ ሀገር ካሃማ የተባለች ከተማ ውስጥ የምትኖረው ክሪስቲና ጀምስ ልጇን ስትገላገል ለፊስቱላ ተጋልጣለች። እናም ሕክምና ፍለጋ ዳሬ ሰላም ወደሚገኝ ሆስፒታል ከ900 ኪሎ ሜትር ርቀት በላይ ተጉዛለች። በምጥ ወቅት ሕፃኑ ገፍቶ መውጣት ሲያቅተው በሚከሰት የሰውነት ክፍል መቀደድ የሚፈጠረው ፊስቱላ ሴቶችን ለከበደ ችግር ይዳርጋል። ይህ ሽንትንም ይሁን አይነ ምድርን ለመቆጣጠር እንዲያቅት የሚያደርግ ችግር ካልታከመ ለሌላ የጤና እክል ይዳርጋል። ክሪስቲና ጄምስ ለ2 ዓመታት ያህል ከተሰቃየች በኋላ በቀዶ ጥገና ሕክምና እንደተደረገላት ትናገራለች። ልጄን አምጭ ነው የወለድኩት። ከተገላገልኩ በኋላ ሕፃኑ ሲወጣ የተቀደደው መሰፋት ነበረበት። ሆስፒታል እጄ ተሰፋ። በኋላ የተሰፋው ለቀቀ። ተመልሼ ሆስፒታል ሄድኩ፣ ግን ቁስሉ ላይ የፈንገስ ኢንፌክሽን ተፈጥሮ ነበር። ከመከራዬ እፎ ያልኩት ዳሬ ሰላም በሚገኘው በምህፃር ሲሲቢአርቲ የተባለው ሆስፒታል ሄጄ ከታከምኩ በኋላ ነው ብላለች ክሪስቲና። አራስ ሴት ልጅ ያላችሁ ሁሉ በጥንቃቄ ተከታተሏት። አመመኝ ካለች ወደ ሆስፒታል ሰዷት ብዬ መክራለሁ። ለማያውቅ ሰው መተው የለብንም፣ ብዙ ችግር ይከተላልና። ያሳለፈችውን ስቃይ በማስታወስ ከማህበረሰቡ ተገልዬ ሰው እየሳቀብኝ ነው የኖርኩት፣ ያለብኝ የፊስቱላ ችግር ስለሚያሸማቅቀኝ ሰርቼ ለመብላትም አልቻልኩም ነበር ያለችው ክሪስቲና፣ ይህ በሌሎች ላይ እንዳይደርስ እንደምትፈልግ ገልጻለች። የሀገሪቱ ሐኪሞችም ሴቶች ስለ ፊስቱላ እንዲያውቁና እርዳታ እንዲጠይቁ እያበረታቱ ነው። ዶክተር ዳንኤል ማይክል ክሪስቲና ጀምስ በታከመችበት ሆስፒታል የሚሰሩ የቀዶ ጥገና ሐኪም ናቸው። ማህበረሰቡም ሴቶችን መደገፍ እንዳለበት ያሳስባሉ።
ሴቶቹን በተገቢው ጊዜ መርዳት እንድንችል ነው የምንጠይቀው። ምክንያቱም የፊስቱላ ችግር በዋናነት የሚከሰተው እናቲቱ ምጥ ላይ ከባድ ህመም ሲሰማት ነው። ህመም ላይ ያሉ ችላ ይሏቸዋል። ስለዚህ እኛ የምንጠይቀው ሆስፒታል ምጥ ላይ ያለች ሴት ልጅ ለረጅም ጊዜ እያመማት ማቆየት አይገባም። ሊረዷቸው ካልቻሉ ቶሎ ብለው እርዳታ ወደሚያገኙበት ተቋም መላክ አለባቸው።
የዓለም የጤና ድርጅት እንደሚለው በየዓመቱ ከ50-100 ሺህ የሚደርሱ ሴቶች በምጥ ወቅት ለሚከሰት የፊስቱላ አደጋ ይጋለጣሉ። አብዛኛውን ጊዜም በምጥ ወቅት የሚከሰት የፊስቱላ ችግር በቀዶ ጥገና ሕክምና መስተካከል የሚችል ነው።
ቆንጅትን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን ወደ እናንተ አስተያየቶች ነው የምንሻገረው። በትላንትናው ዕለት በኦሮሚያ ክልል በጸጥታ ችግር ሳቢያ የስምንተኛ ክፍል መልቀቂያ የማይሰጥባቸው ትምህርት ቤቶች እንዳሉ ተገለጸ በሚል ባቀረብነው ዘገባ ጌታቸው ማሞ የተባሉ የፌስቡክ ተከታያችን በኦሮሚያ ክልል ከጥቂት ከተሞች በስተቀር ገጠሩን ጨምሮ በአብዛኛው አካባቢ ከክልሉ መንግስት ቁጥጥር ስር ከወጡ በርካታ ወራቶች ተቆጥረዋል። በቴሌቪዥን እንደሚያወሩት አይደለም፣ ትምህርት ቤቶች ብቻ ሳይሆኑ ሁሉም ተቋማት በስራ ላይ አይደሉም ብለዋል። የአፍሪካ መሪዎችና ሩሲያና ዩክሬን ለማሸማገል ሊጓዙ ነው በሚል በቀረበው ዘገባችን ላይ ደግሞ ኡልቻፎ ገብሬ የተባሉ የፌስቡክ ተከታያችን የአፍሪካ መሪዎች የሱዳንን መሪዎች ለምን አያስታርቁም ሲሉ ጠይቀዋል። በደንበጫና ፍኖተ ሰላም ከተሞች ተቃውሞ 3 ሰዎች መገደላቸው ተገለጸ የሚለው ዘገባችን ስር ደግሞ እንዲህ የተለያዩ የፌስቡክ አስተያየቶች ደርሰውናል። ከነኚህም መካከል የሟቾች ቁጥር ከዚያ በላይ ነው፣ በደንብ አጣሩ የሚል ይገኝበታል። በጦርነት በመትታመሰው ሱዳን ጾታዊ ጥቃቱ ተባብሷል፣ አንዷ ተጠቂ ዘይነብ ትናገራለች በሚለው ዘገባችን ላይ ደግሞ አለሜ መስፍን የተባሉ የፌስቡክ ተከታያችን በሴቶችና በእናቶች እንዲሁም በሕፃናት ላይ የሚደርሰው ጥቃት ምን አለ? ወደ ወንዶች በዲሲፕሊን የታነጹ ቢሆኑ በዓለም ላይ ሕግ ቢደነገግ በጦርነት ጊዜ መድፈር የሚያስቀጣ ሆኖ ጠንካራ ሕግ ቢወጣ ሲሉ አስተያየታቸውን አድርሰውናል። ክቡራትና ክቡራን አድማጭ ተመልካቾቻችን እናንተም በስርጭታችን ባቀርብናቸው ፕሮግራሞችም ሆነ በሌሎች ሐሳቦቻችሁን አንሸራሽሩ፣ አድርሱን፣ እናስተናግዳለን። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን የስቱዲዮ ሰዓታችን በኢትዮጵያ የሰዓት አቆጣጠር ከምሽቱ 3 ሰዓት ከ41 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደሆነ ቅንብር ነው የምናልፈው። በኢትዮጵያ የግሉ የጤና ዘርፍ አገልግሎት ከህብረተሰቡ የመክፈል አቅም በላይ እየሆነ መምጣቱን የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ አስታውቋል። በመግለጫው ዙሪያ ለአሜሪካ ድምፅ ማብራሪያ የሰጡት በኮሚሽኑ የኢኮኖሚና ማህበራዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል ተቋማቸው በዘርፉ ከተደራሽነት አኳያ ክትትል ማድረጉን ጠቅሰው የግል ጤና ተቋማት በክፍያ መወደድ ሳቢያ ለህብረተሰቡ በሚፈለገው ደረጃ ተደራሽ እንዳልሆኑ አረጋግጠናል ነው ያሉት። ለዝርዝሩ ገብረ ሚካኤል ገብረ መድን።
የጤና መብት የህክምና አገልግሎትን ከማግኘት ከተደራሽነት ከተቀባይነትና ከጥራት አኳያ የሚታዩ 4 ዋና ዋና ይዘቶች እንዳሉት የጠቀሰው የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫ በሐዋሳ፣ በባህር ዳር፣ በአዲስ አበባና በጅማ ከተሞች ከ218 ባለድርሻ አካላት መረጃዎችን በመሰብሰብ በግሉ የጤና ዘርፍ በገንዘብ ተደራሽነት ላይ ያተኮረ ክትትል መደረጉን ያመለክታል። ስለ መግለጫው ለአሜሪካ ድምፅ አስተያየት የሰጡት በኮሚሽኑ የኢኮኖሚና የማህበራዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል በክትትላችን ዘርፉ ችግር እንዳለበት አይተናል ብለዋል።
ማሟላት ያለባቸውን ሁሉንም ነገሮች ሳይሆን የፋይናንስ ተደራሽነቱን ብቻ ነበር ያየ ነው። ተደራሽነቱ ላይ ችግር አለ ነው። የግል የጤና ተቋማት በሚያቀርቡት አገልግሎት ላይ የፋይናንስ ተደራሽነት ውስንነቶች አሉ ወይም በከፊሉም ቢሆን ተደራሽ አይደለም እያልን ነው በሚፈለገው ደረጃ።
የግል የጤና ተቋማቱን በአባልነት የያዘው የኢትዮጵያ ጤና ክብካቤ ፌዴሬሽን በበኩሉ ችግሩን እንደሚገነዘበውና ለዋጋው መወደድ ምክንያት የሆኑ ጉዳዮች መኖራቸውን ይገልጻል። በሀገሪቱ ካሉት የጤና ተቋማት 45 ከመቶዎቹ የግል እንደሆኑ ለአሜሪካ ድምፅ የተናገሩት የፌዴሬሽኑ ፕሬዚደንት ዶክተር ማርቆስ ፈለቀ ተቋማቱ የተለያዩ ችግሮችን ተቋቁመው በመስራት ላይ እንዳሉ ተናግረዋል።
መድኃኒት ቢባል፣ የህክምና መሳሪያ ቢባል ወይም አላቂ እቃዎች ቢባል በአብዛኛው 95% በሚባል ደረጃ ከውጭ በሚመጣ የእኛን ሀገር የመክፈል አቅም ሳይሆን የዓለም አቀፍ የገበያን ተመስርቶ ባለ ዋጋ ነው እቃዎች የሚገቡት ወይም መሳሪያዎች የሚሸጡት። ዋጋን የሚወስነው የኢትዮጵያውያን ተቋሞች ብቻ ሳይሆኑ የዓለም አቀፍ ገበያ ነው። ከዛ ሌላው ደግሞ ፋክተር ነው ተብሎ የሚታሰበው የቦታ ነው። ህክምና ተቋም ስለሆነ የተለየ የሊዝ ዋጋ የለውም ወይም የተለየ አድቫንቴጅ የለውም። ያለው ዋጋ በሙሉ የመሬትም ሆነ የቦታ ዋጋ ተመሳሳይ ነው ማለት ነው። ይህንን ለመደጎም መንግስትም ያደረገው ተጨባጭ የሚባል ጥረት የለም።
የሰብአዊ መብቶች ኮሚሽኑ መግለጫም ለችግሩ መፈጠር የህክምና ግብአቶች አቅርቦት ማነስ፣ የዋጋ መናር፣ የውጭ ምንዛሬ እጥረት፣ ለዘርፉ የተሰጠው ትኩረት አናሳ መሆንና ሌሎችም ምክንያቶች አስተዋጽኦ ማድረጋቸውን ይዘረዝራል። የጤና ሚኒስቴር በበኩሉ ለግሉ የጤና ዘርፍ በተቻለ መጠን ድጋፍ እያደረገ እንደሆነ ነው የሚገልጸው። በጤና ሚኒስቴር የሜዲካል አገልግሎት መሪ ስራ አስፈጻሚ ዶክተር ኢሉባቦር ቡኖ ከተቋማቱ ጋር ተቀራርበን እየሰራን ነው ድጋፍም እየተደረገላቸው ነው ይላሉ።
እንደ መንግስት ሲደረግ የነበረው ነገር ምንድን ነው? ቫት የለውም። የትኛውም የሜዲካል ኢኩፕመንት ይገባ ቫት እንዳይኖረው ነው የሚደረገው። ቲኦቲም ደግሞ ይሄ ተርን ኦቨር ታክስ የሚባሉ አይኖራቸውም። ብዙ ጊዜ ደግሞ እንደዚህ ትላልቅ ሆስፒታሎች አብዛኛው ጊዜ የህንፃ ክራይ ጋር ምናምን ነገር በጣም ስለሚቸገሩ በተቻለ መጠን መንግስት መሬት እንዲሰጣቸው የትብብር ደብዳቤ እንጽፍላቸዋለን። በዛው ልክም መሬትም ያገኙና አሁን ግንባታ የጀመሩም ገና ለመጀመርም እያሰቡ ያሉትን አሉ። በኮቪድ ጊዜም ደግሞ እቃ በደንብ ሜዲካል ኢኩፕመንቶቹን በቀላሉ እንዲያስገቡ ዊዛውት ታክስ እና እንደቀኑ ነገሩንም ፋሲሊቴት ለማድረግ ሚኒስትሪ ያለሰለሰ በጣም ትልቅ ጥረት አድርጓል። እንደገና ደግሞ ከሀርድ ከረንሲ ጋር ተያይዞ በተለይ ያኔ በዛ ሰዓት በነበረበት ሰዓት ብዙ መድኃኒቶቹን ለማስገባት ይቸገሩ ስለነበረ ያንንም ይዚ ለማድረግም በጣም ብዙ ርቀት ሄዶ ፕራይቬቶችን በጣም ሰፖርት ያደረገበት ሁኔታ አለ እና እነዚህ ነገሮችን ስናየው በተቻለ መጠን ሚኒስትሪ የሚችለውም አቅም ሰፖርት ለማድረግ ምንም ወደኋላ ያለበት ሁኔታ የለም።
በግሉ የጤና ዘርፍ የሚስተዋለው ችግር ከባለሙያዎች አቅርቦት አንጻርም መታየት እንዳለበት የሚናገሩት ዶክተር ማርቆስ ደግሞ የጤና ተቋማቱ ከዓለም አቀፍ ገበያው ጋር ስለሚወዳደሩ ባለሙያዎቻቸውን ትርፍ በማጋራት ጭምር ለመያዝ እንደሚሞክሩ ይናገራሉ። ስለሆነም መንግስት ችግራችንን ይመልከትልን ይላሉ።
የጤና መድን አገልግሎት አፈጻጸሙ በአስቸኳይ እንዲጀምር፣ የግል የሕክምና ተቋማትም በአገልግሎቱ ላይ ተሳታፊ እንዲሆኑ መደረግ አለበት። ያ የመጀመሪያው ትልቁ እና ኢምፖርታንት መልእክታችን ነው። በሁለተኛ ደረጃ ይህንን የጤና አገልግሎትን የበለጠ የህዝቡን አቅም ባገናዘበ መልኩ እንዲሆን፣ ዋጋው ተመጣጣኝ እንዲሆን የሚያስችሉ መንግስትን ብዙ ዋጋ የማያስከፍሉ ነገሮች አሉ። የፖሊሲ ጉዳዮች ከታክስ ጋር በተያያዘ፣ ከግብር ጋር በተያያዘ፣ ከመሬት ጋር በተያያዘ በተደጋጋሚ ያነሳናቸው ጥያቄዎች አሉ። እነዚያ ጥያቄዎች መልስ እንዲያገኙ መጠየቅ ነው የምፈልገው።
በመግለጫው የተጠቀሱት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ከቅርብ ዓመታት ወዲህ በአብዛኛው በመንግስት ሲቀርብ በነበረው የጤና አገልግሎት ላይ የግሉ ዘርፍ መሰማራቱ ሊበረታታ እንደሚገባው ገልጸው፣ ሆኖም የጤና ተቋማቱ የፋይናንስ ተደራሽነት ክፍተት እንዳለባቸው አስረድተዋል። የኢኮኖሚና የማህበራዊ መብቶች ኮሚሽነሩ ዶክተር አብዲም ይህ ችግር ሊታይላቸው እንደሚገባ ያመለክታሉ።
የጤና ተቋማት ለሕክምና መሳሪያዎች እና ተዛማጅ ግብዓቶች ግዢ ከፍተኛ ወጪ የሚያወጡ በመሆኑ የፋይናንስ ተቋማት በአነስተኛ ወለድ እና የሕክምና መሳሪያዎች በመያዣነት ወይም ደግሞ በማዝያዝ ብድር እንዲያገኙ ተደራሽ እንዲሆኑ፣ ይሄ እንግዲህ ከጤና ተቋማቱ የግል ጤና ተቋማቱ አንጻርም ሊመቻችላቸው ቅድም ካልኩ አንዱ የማመቻቸት ግዴታዎች ናቸው እና ከዛ አንጻር መታየት ይኖርባቸዋል ብለናል።
የጤና ሚኒስቴር የስራ ኃላፊው ዶክተር ኢልባቦር ቡኖ በበኩላቸው በግሉ የጤና ዘርፍ ላይ የሚታዩትን ችግሮች ለመፍታት ጥረት እንደሚደረግ ነው የሚናገሩት።
ኮስት ድራይቪንግ ፋክተሩ ምንድን ነው? ህብረተሰቡ እንዲማረር ዋጋው ከጊዜ ወደ ጊዜ እንዲጨምር ያደረገው በተለይ ፕራይቬት አካባቢ ላይ ምንድን ናቸው የሚሉትን ነገሮች ጥናት እየተደረገ ነው። ኦልሞስት መስከረም ላይ ነው የጀመረው፣ አሁን ወደ ማለቅ ሄዷል። ከዛ ጥናቱ በኋላ ሜቢ ምናልባት ነገሮቹን የምናይና በምን አይነት ሁኔታ ይህንን ማስተካከል እንችላለን የሚለውን ያው ከእነሱ ጋር ከአሶሴሽኑ ጋር በመወያየት ከሚመለከተው አካል ጋር በመወያየት የሚፈታ ይሆናል ብዬ አስባለሁ። ፕራይቬት ላይ የሚሰጠው ሕክምና ኳሊቲ ኦፍ ኬር የሚሰጥበትና እንደገና ደግሞ በተቻለ መጠን ህብረተሰቡም የሚረካበትና በዋጋ የማይማረርበት አይነት ነገር እናደርጋለን ብዬ አስባለሁ። ምክንያቱም ያው ሁሌም እነሱ መኮነንና ችግር አለባቸው ማለት ሳይሆን የሚሰጡም ሰርቪስ አፕሪሺየት ማድረግ ያስፈልጋል። እጅግ በጣም ብዙ ህብረተሰብ ነው ተደራሽ የሚያደርጉት።
በግሉ የጤና ዘርፍ የሚሰጡት አገልግሎቶች ለህብረተሰቡ ተደራሽ የሆኑ ዘንድ የአሰራር የፖሊሲና የህግ ማሻሻያ እንደሚያስፈልግም የሰብአዊ መብቶች ኮሚሽኑ አክሎ አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ተከታዩ ዘገባ በከተሞች ዙሪያ የሚከማች ያገለገለ የፕላስቲክ ምርት ውጋጅ አንዱ የአካባቢ ብክለት መንስኤ ሆኖ ሲጠቀስ ቆይቷል። ይህን ችግር በመቅረፍ መንገድ ስራ ፈጣሪ ሆነው ከሚንቀሳቀሱ ወጣቶች መካከል አንዷ ወጣት ሰላማዊት ቶማስ ናት ይለናል ዮናታን ዘብዲዮስ ባሰናዳው ዝግጅቱ። በስራ አስኪያጅነት የምትመራው የማምረቻ ተቋሟ ኩል ፕላስቲክ የተወገዱ የፕላስቲክ ተረፈ ምርቶችን ዳግም ወደ ምርት ውደት እየመለሰ ሀብት በማፍራት ላይ እንደሚገኝም ይጠቁማል። እነሆ ዝርዝሩን።
የተጣሉ ፕላስቲኮችና ጀሪካኖችን መልሶ መጠቀምን አንደኛው ግቡ፣ የማይበሰብሱ ቆሻሻዎች በተፈጥሮና አካባቢ ላይ የሚያደርሱትን ብክለት መቀነስ ሌላኛው ዓላማ አድርጎ የዛሬ 5 ዓመት በሐዋሳ ከተማ የተጀመረው የኩል ፕላስቲክ መስራችና ስራ አስኪያጅ ወይዘሮ ሰላማዊት ቶማስ ስለ ድርጅቱ አጀማመር ትናገራለች።
ይህን ስራ እንድሰራ ያነሳሳኝ አንደኛ የተማርኩትን ሳይንስ ኬሚስትሪ ነው። ዘንድ በአካባቢ ደግሞ የተለያዩ የፕላስቲክ ተረፈ ምርቶችን አይ ነበር። ስለዚህ ይህን እንደ መልካም አጋጣሚ በማየት የፕላስቲክ ሪሳይክሊንግ አካባቢን መጠበቅ ፕላስ ከቆሻሻ ገቢን ማግኘት እንደሚቻል ስለተረዳሁኝ ወደ ስራው ልገባች።
ከዚህ በተጨማሪም የኬሚስትሪ ምሩቋ ሰላማዊት በዚህ ዘርፍ እንድትሰማራ ጉልበት ሆኖኛል ያለችውንም ስትናገር፣
ከዚህ በፊት የፋብሪካ ላይ ለተወሰነ ጊዜ ሰርቻለሁ። ዘን ፋብሪካ ለብዙ ሰው የስራ እድል ይፈጥራል ፕላስ ጥሩ ገቢም ያስገኛል። ያን በማየት በትንሹ ለመጀመር ያው ስራ ወስኜ መልቀቅ ነበረብኝ።
ሰላማዊት የልጆች እናት ነች፣ የቤት አስተዳዳሪም። ታዲያ ተደራቢ ኃላፊነት መሸከምና ለራዕይ ስኬት መትጋት ሂደቱ ቀላል እንደነበረም ገልጻለች።
ስራ ላይ ሆኜ በጎን ለጎን በጣም ዋጋ እየከፈልኩኝ ማስተካከል ነበረብኝ ብዙ ሂደቶችን፣ ማሽን የማግኘቱን፣ ማሽን ለማየት ልጆችም ትቶ ቻይና መሄድ ነበረብኝ በጊዜው ህፃን ልጅም ትቶ መሄድ። እነዚህ ነገሮች በቃ ማሸነፍ እንዳለብኝ ያለሁበትን ካለሁበት የተሻለ ማግኘት እንዳለብኝ ለራሴ ስለነገርኩት ያው መፍራቱም ቢኖር ግን ያው ተቋቁሜው አድርጌ ያለው።
ብዙ የኢትዮጵያ ወጣቶች በእንደዚህ አይነት የስራ መስክ መሰማራት ሲሹ የመነሻ ገንዘብ ወይም ካፒታል አለመኖር፣ ብድር አለመመቻቸትና የማሽነሪ አለመኖር የሚቸገሩባቸው መሰረታዊ ጉዳዮች ስለመሆናቸው ይናገራሉ። የሰላማዊትን ተሞክሮ ጠየቅናት።
እኔ መጀመሪያ ከፕላስቲኩ በፊት ምንድን ነው ስራን ለመሞከር ያደረግኩት አገልግሎት ስራ ጀመርኩኝ። የአገልግሎት ስራ ላይ ልምድ በማግኘት የተወሰነ የመነሻ ካፒታል በመያዝ ወደ ማኑፋክቸሪንጉ፣ ምክንያቱም ማኑፋክቸሪንጉ ብዙ ፋሲሊቲ ይፈልጋል፣ መስሪያ ቦታ ይፈልጋል፣ የኃይል አቅርቦት ይፈልጋል። እነዚህ ነገሮች ለማሟላት አገልግሎት ዘርፉ ላይ ስራውን ለማየት ሞከርኩኝ። ገቢንም የተወሰነ መነሻ ካፒታል የሚሆነኝን ካዘጋጀው በኋላ ነው ወደ ማኑፋክቸሪንጉ የገባሁት።
ተረፈ ምርቶችን የሚያገኟቸው ሰብስበው ከሚያቀርቡላቸውና ከሐዋሳ ኢንዱስትሪ ፓርክ መሆኑን ወይዘሮ ሰላማዊት ገልጻለች። ሪሳይክል ያደረጓቸውን ወይም መልሶ ያመረቷቸውን ምርቶች እንደ የፈላጊዎቻቸው እንደሚያቀርቡላቸውም ትናገራለች።
እነዚህን ጥሬ እቃዎች ፍላጎት ባለበት ሴልስ እናደርጋለን። ያየኋቸውን የፕላስቲክ ማቴሪያሎች ተጠቅመው ጀሪካን፣ የተለያየ ነገር የሚያመርቱበት ፋብሪካ ሰፕላይ እናደርጋለን። ከዛ በተጨማሪ በፕላስቲኮችን የፕላስቲክ ምርቶችን ለግብርና ግብአት እንዲሆኑ የምናዘጋጃቸው እነሱም እንደ ደንበኛው ፍላጎት በሚፈልገው ማቴሪያል ማዘጋጀትም ስለምንችል እነሱንም ተጠቅመን የግብርና ግብአት እናዘጋጃለን።
ሌሎች ወጣቶችም የስራ እድል ተፈጥሮላቸው በማህበሩ ቅጥር ግቢ ውስጥ በስራቸው ላይ ያሉ አይቻቸዋለሁ።
አሁን ላይ በቋሚነት 50 ሰራተኛ አለ። ስራው እቃ በብዛት በሚገኝ ሰዓት ከዛም በላይ ቁጥሩ ከፍ ይላል።
ድርጅቱ ለ250 ወጣቶች የስራ እድል ይፈጥራል ያለውን ሁለተኛ ፋብሪካ ለመገንባት ዝግጅት ማጠናቀቁን ወይዘሮ ሰላማዊት አስታውቀም የሐዋሳ ከተማ አስተዳደር መሬት በማዘጋጀት የደቡብ ክልል የካፒታልና ሊዝ ፋይናንስ ድርጅት ለሶስተኛ ጊዜ ማሽነሪ በማቅረብ እንደሚያግዙ መስማማታቸውን ገልጻለች።
ተጠቅመን የምንጥላቸው የውሃ የፕላስቲክ ጠርሙሶችን መልሶ ጥቅም ላይ የሚውል ፋብሪካ ለመክፈት ዝግጅት አጠናቀናል። የደቡብ ካፒታል በጣም ሁሌም ላመሰግነው የምፈልገው ተቋም ነው። ከመነሻ ጀምሮ እኛ ኦልሞስት የሶስተኛ ዙር የማሽነሪ ሊዝ ፋይናንሲንግ ውል አድርገን ያለን ኢንተርፕራይዝ ነው። ጥሩ አመላለስ አለን። እነሱ ምስክርነታቸውን መስጠት ይችላሉ። እኛም አፋችንን ሞልተን እናገራለን።
እናም ወጣቶች ዙሪያችሁን ተመልከቱ፣ ሁሉም ነገር ሀብት ነው ብላችኋለች የኩል ፕላስቲክ መስራችና ስራ አስኪያጅ ወይዘሮ ሰላማው ቶማስ።
ሁለት ነገር ማለት ፈልጋለሁ። የመጀመሪያው ከግለሰቦች ጀምሮ የተጠቀምንበትን ቆሻሻ የምንለውን ነገር አወጋገዳችን ላይ አዌርነስ ቢኖረን ሪሳይክል መሆን የሚችለውን ሪሳይክል፣ ኦርጋኒክ የሆነውን ለኮምፖስት የሚያገለግለውን ኦርጋኒክ የሆነውን የመለየት ነገር ቢኖር እያንዳንዱ ነገር ሀብት ነው። ከምንጥለው ነገር መልሶ ኢንካም ጀነሬት ይደረጋል። ለብዙ ሰዎች የስራ እድል ይሆናል። ሁለተኛው ላነሳ የምፈልገው ነገር ወጣቶች ስራ ፈላጊ ነው። ብዙ ወደ ስራ መፍጠር ቀላል ሆኖ አይደለም። አውቃለሁኝ እንደዚህ ሲባል ብዙ ጊዜ ሰው አያምንበትም። ግን ከምንም ነው በእውነት የተነሳ ነው። ጥንካሬ ብቻ ነው እኛ ጋር የነበረው እና ወጣቶች ማሸነፍ ይችላሉ።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ ይደጣ።
የመጨረሻው ዘገባ የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት የሰው ሰራሽ ልህቀት ቴክኖሎጂን በመጠቀም ያለ እድሜያቸው ለስራ በተሰማሩ ህጻናት አሊያም ተገደው ለጉልበት ስራ በተሰማሩ ሰዎች የተሰሩ ቁሳቁሶችን ለመለየትና ወደ አገር ውስጥም እንዳይገቡ ለመከላከል የሚቻልበትን መንገድ እያጤነ ነው። የአሜሪካ ድምጿ ጁሊ ታቦ ያጠናቀረችውን ዘገባ እንደሚከተለው አቀርበዋለሁ። በዓለም ዙሪያ በየዓመቱ በሚሊዮኖች የሚቆጠሩ ሰዎች አስከፊ የጉልበት ብዝበዛ በተንሰራፋበት ሁኔታ ውስጥ ለመስራት ይገደዳሉ። ይህም ዓለም አቀፉ የሰራተኞች ጉዳይ ድርጅትና ዩኒሴፍ በቅርቡ ይፋ ያደረጓቸው አሃዞች እንደጠቆሙት እድሜያቸው ከ5 እስከ 17 ዓመት የሆኑ ቁጥራቸው 160 ሚሊዮን የሚደርሱ ሕፃናትንም ይጨምራል። ይህን እያደገ የመጣ ስጋት ለመቅረፍ የዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስትር የሰው ሰራሽ ልህቀት ቴክኖሎጂን በመጠቀም በጉልበት ስራ ተገደው በተሰማሩ ሰዎች የተሰሩ እቃዎችን ለመለየትና ወደ ሀገር ውስጥም እንዳይገቡ ለመከላከል የሚሰራ አዲስ ግብረ ኃይል አቋቁሟል።
We will seek to deploy AI to more ably screen cargo.
የሰው ሰራሽ ልህቀት ቴክኖሎጂን በመጠቀም ወደ አገር ውስጥ ከሚገቡ ምርቶች ውስጥ በግዳጅ በጉልበት ስራ በተሰማሩ ሰዎች የተመረጡ እቃዎችን መለየትና ጉዳቱን መቆጣጠር እንሻለን።
ችግሩን ከምንጩ ለመፍታት ትልቅ እገዛ ያደርጋል ይላሉ በዩናይትድ ስቴትስ የሰራተኞች ጉዳይ ሚኒስቴር የዓለም አቀፍ ጉዳዮች ረዳት ሚኒስትሯ።
For example, looking at cobalt that might be mined in the Democratic Republic of Congo.
ለምሳሌ የሚያህል ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የተመረተ የኮባልት ምርት የት እንደሚደርስ እንመልከት። ቻይና ውስጥ ወደ ሊቲየም አዮን ባትሪነት ተቀይሮ ዩናይትድ ስቴትስ ውስጥ በመናገኛቸው የኤሌክትሪክ ተሽከርካሪዎች ባትሪዎች ላይ ይገጠማል።
የሰው ሰራሽ ልህቀት ቴክኖሎጂ ጠቃሚ ሊሆን ቢችልም እስካሁን ብቃቱ ሙሉ በሙሉ ያለመረጋገጡንና በጥንቃቄም ተግባር ላይ መዋል እንዳለበት ባለሙያዎች ያስጠነቅቃሉ።
Having previously worked at CBP, I'm very excited about what machine learning.
አካባቢውን አጥኖ እንደሚደርስበት አውቃለሁ። ይህንና እንደ ቻይና ያለ አካባቢን ለማጤንና ለመረዳት ስትሞክር ከቻይና ትክክለኛ መረጃ ማግኘት ምን ያህል ከባድ እንደሆነ ያወቅ በሰው ሰራሽ ልህቀት አማካኝነት የተገኘው መረጃ በርግጥ ትክክለኛ መሆኑን እንደምን ማረጋገጥ ይቻላል?
ከቴክኖሎጂው በተጨማሪ የሚያስፈልገው ፍቃደኝነት ነው ይላሉ ቲያንሊ።
We need governments and companies being willing to take the steps to
መንግስታትና ኩባንያዎች በየበኩላቸው ህጎችን ለማውጣትና የወጡትንም ለማስከበር እንዲሁም ለመቆጣጠር እርምጃዎችን መውሰድ ያስፈልገናል።
ይህ በእንዲህ እንዳለም የሰው ሰራሽ ልህቀት ቴክኖሎጂን በመገልገል የተባለውን ስራ እንዲሰራ የተቋቋመው ግብረ ኃይልም በጉዳዩ ዙሪያ ያጠናቀረውን የጥናት ሪፖርት በመጪዎቹ ወራት ውስጥ ለአገር ውስጥ ደህንነት ሚኒስቴር ያቀርባል ተብሎም ይጠበቃል። ክብራትና ክብራን አድማጭ ተመልካቾቻችን ለ ሐሙስ ምሽት ያዘናዳናቸው ዝግጅቶች እነኚሁ ነበሩ። አስተናገድኳቸው አሉላ ከበደ፣ ከአቀናባሪው ኤልያስ አስማረ፣ ከስርጭት መሐንዲሱ ኮርኔሊየስ ቲነር እና ከተቀሩ ባልደረቦች ጋር በመሆን በዚሁ ተሰናበትን። ነገ ከምሽቱ 3 ሰዓት ላይ እንመለሳለን። በእኔ በኩል ሰላም፣ ደህና እደሩ። Thank you.